Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ስለ ኤርትራ ወጣቶችና የስደት ጉዞ እንቃኛለን።
We have to solve our own issues in our own country. Eritreans solve your issue in Eritrea. Ethiopians solve your issue in Ethiopia. Don't even expect it.
የሚደርሱብን ፈተናዎች እኛው ራሳችን ለመፍታት ነው መጣሪያ ያለብን። ኤርትራዊም ሆነ ኢትዮጵያዊ ሀገራችንን በተመለከተ መፍትሄ የምናበጀው ራሳችንን።
ሜሮን ሰማዳ ይባላል። ኤርትራዊ ስደተኛ ነበር። አሁን ስደተኞችን በተመለከተ በተለያዩ መድረኮች የስደት ችግሮችን በመናገር ላይ ይገኛል።
ሌሎች ፍልሰተኞች ወይ ስደተኞችንም በጋቢና ታክሲ እናሳፍራለን። በኢንፎርሜሽን ቴክኖሎጂ የተሰማሩ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን
ትርፌት መሄድ እንዳለ ሆኖ በጣም ኢምፖርታንት ስለሆነ እንደዚህ አይነት ኮርሶችን መውሰድ፣ ከዛ በፊት ግን ራሳቸውን ለዚህ ለኮርሱም ብቁ ማድረግ፣ የተለያዩ መጽሐፎችን ማንበብ ሊሆን ይችላል፣ የተለያዩ ቪዲዮዎችን ማየት ሊሆን ይችላል። ግን ለኮርሱ ብቁ አድርጎ የገባ ተማሪና እንደዛ አንብቦ የመጣ ሰው በጣም ኢንጆይ አድርጎ ትምህርቱንም ሰክሰስ ይሆናል ብዬ አስባለሁ በእኔ በኩል።
በኢንፎርሜሽን ቴክኖሎጂ ትምህርት አጠናቃ አሁን በስራ ላይ የምትገኝ እንግዳችን ናት።
የአይቲን ስራ እንደ አጭር መንገድ ሾርት ከት አድርጎ በማሰብ የአንድ ወርና የሁለት ወር ስልጠና ብቻ በማግኘት ከዛ በኋላ ትልቅ ብዙ ገንዘብ ወደሚከፍል ስራ መሄድ ይቻላል በሚል መልኩ የሚታሰቡ አመለካከቶች አሉ። ይሄ ትክክል አይደለም። አይቲ አጭር መንገድ አይደለም።
ከላይ የሰማናቸው በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት የሚገኘው ታርጌትድ ቴክኖሎጂ የትምህርት ማዕከል መምህር አቶ ፋንታውን ዚቄ እንግዳችን ይሆናሉ።
ሌሎችም ዘገባዎች አሉን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። በድጋሚ ዜናውን ይዤላችሁ የሚቀርበው መስታወት አራጋው ነኝ። ለተባበሩት መንግስታት ድርጅት በጥበቃ ተግባር ላይ የተሰማሩ አራት የደህንነት ሰራተኞች ሞቅድሾ ውስጥ በሚገኘው የድርጅቱ ቅጥር ግቢ አቅራቢያ በደረሰ የመኪና ውስጥ ቦምብ ፍንዳታ መቁሰላቸውን የሶማሊያ ባለስልጣናት አስታወቁ። አራቱም ሶማሌዎች መሆናቸውን የገለጹት ባለስልጣናት የአካባቢው ደህንነት ሹም የሆነው አንዱ ቁስለኛ ክፉኛ መጎዳቱን አመልክተዋል። ሮይተርስ የዜና አውታር እንደዘገበው ነውጠኛው ቡድን አልሻባብ ለጥቃቱ ኃላፊነቱን ወስዷል። የናይጄሪያ የማዕከላዊ አፍሪካ ሪፐብሊክ ስደተኞች ወደ ካሜሮን እየጎረፉ በመሆናቸው በሰብአዊ ረድኤት ላይ የሚደቀኑ ተግዳሮቶች እየጨመሩ ሄደዋል። የሀገሪቱ መንግስትና የተባበሩት መንግስታት ድርጅት ከፍተኛ የምግብ እጥረት ሊኖር ይችላል የሚል ስጋት እንዳላቸውም ተዘግቧል። ዝርዝሩን በሶስት ሰዓቱ መደበኛ ስርጭታችን ይዘን እንቀርባለን። ባለፈው የአውሮፓውያኑ አዲስ ዓመት ዋዜማ በአንድ የኢስታንቡል የማታ ክበብ ላይ ጥቃት አድርሶ 39 ሰዎችን የገደለው አሸባሪ ማንነት መታወቁን የቱርክ ውጭ ጉዳይ ሚኒስትር ሜቬሉት ካቫስጉሉ አስታወቁ። ውጭ ጉዳይ ሚኒስትር ካቫስጉሉ ይህን ያስታወቁት አናዶሉ ለተባለው መንግስታዊ የዜና አውታር ሲሆን የግለሰቡን ስም ግን አልተናገሩም። ግለሰቡ ጥቃቱን ባለፈው ቅዳሜ ማታ ሬና በተባለው የማታ ክበብ ላይ ካደረሰና ከተሰወረ ጀምሮ ፍለጋው በየአቅጣጫው ቀጥሎ እንደነበርም አይዘነጋም። የሶሪያውን ተኩስ አቁም ስምምነት ማፍረስ በዚህ ወር መጨረሻ ላይ ለታቀደው የሰላም ውይይት ይደናቀፋል ስትል ቱርክ አስጠናቀቀች። በሶሪያ ውዝግብ በሁለት ተቃራኒ ጎራ የተሰለፉትን ወገኖች የሚደግፉት ቱርክና ሩሲያ ባለፈው ሳምንት ነበር ካዛኪስታን ዋና ከተማ አስታና ውስጥ ሁለቱ ተፋላሚዎች አገር አቀፍ የተኩስ አቁም ስምምነት ያዋዋሉት። የጨመረ የመጣውን አመጽ ከወዲሁ ካላስቆምን አስታናው ስምምነት ውድቅ መሆኑ አይቀሬ ነው ያሉት የቱርክ ውጭ ጉዳይ ሚኒስትር ማቫሉት ካቫስጉሉ ሶሎክ ናቸው። ለተኩስ አቁሙ መፍረስ ጠቅላይ ሚኒስትር ካቫስኩሉ መቀመጫውን ሊባኖስ ያደረገውን አማጺ ቡድን ሃዝቦላን ጨምሮ የመንግስቱ ተዋጊዎች በጥፋተኝነት ይፈረጃሉ። አንድ የእስራኤል ወታደር በአንድ ፍልስጤማዊ ላይ ምዕራባዊ ዳርቻ ውስጥ ባደረሰው ግድያ ወንጀለኛ ተብሎ በወታደራዊ ፍርድ ቤት ተበየነበት። የ20 ዓመቱ ኤልሮ አዛሪያ የ20 ዓመት እስራት የሚጠብቀው ሲሆን ፍርዱም በቅርብ ቀን ውስጥ ይፋ እንደሚሆን ታውቋል። ሄብሮን ከተማ ውስጥ የተፈጸመው የድርጊት ይፋ የሆነው አዛሪያ የ21 ዓመቱን አብደል ፋታህ አልሻሪፍን ሲገድል የሚያሳይ ቪዲዮ በመገኘቱ እንደሆነም ተገልጧል። ለምሽቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪዮ ዝግጅቶቻችን ልምራችሁ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ሜሮን ሰማዳ ኑሮውን በዩናይትድ ስቴትስ ካደረገ 4 ዓመታትን አስቆጥረዋል። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓመተ ምህረት ጀምሮ ከኤርትራ ወደ ደቡብ አፍሪካ ተሰዶ ሲኖር በስደት ኑሮና ጉዞ ካጠገቡ የነበሩትን ስደተኞች ችግርና አሰቃቂ ሕይወት በቅርበት ተመልክቷል። በግሉ የበኩሉን ለመወጣትም እንቅስቃሴ የጀመረው እዛው በደቡብ አፍሪካ በቆየባቸው ዓመታት ነበር። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓመተ ምህረት ዓለም አቀፉ የሰው ልጆች መብት ጉባኤ ላይ ስደተኞችንና ፍልሰተኞችን በተመለከተ ከራሱ የሕይወት ተሞክሮ በመነሳት በጉባኤው ላይ ለተገኙ ዓለም አቀፍ የሰብአዊ መብት ተሟጋቾችና ባለስልጣናት የስደተኞችን መከራና እንግልት በመግለጽ ንግግር አድርጎ ነበር። መስታወት አረጋው የጋቢና እንግዳችን አድርገዋለች።
ሜሮን ሰማዳ ተወልዶ ያደገው በኤርትራ ነው። የ11ኛ ክፍል ተማሪ ሳለ ነው በሀገሪቱ በነበረው ያለመረጋጋት ችግር ሀገሩን ትቶ ወደ ደቡብ አፍሪካ የተሰደደው። በስደት ህይወቱ በርካታ ጓደኞቹን አጥቷል። ብዙ የህይወት ፈተናዎችንም አልፏል። ሜሮን አሁን የሚኖረው በዩናይትድ ስቴትስ ሲሆን ባገኛቸው መድረኮች ሁሉ የስደተኞችን ጉዳይ ለዓለም ለማሰማት ይጥራል።
I've been doing this for the last 7 years now. Back when I was in South Africa, and I lost so many of my close friends in Sinai Peninsula trying to cross to Egypt, some of them in the Sahara Desert, some of them in the Mediterranean.
ይህም ማድረግ ከጀመርኩ 7 ዓመት ሆኖኛል። ደቡብ አፍሪካ በነበርኩበት ጊዜ ጓደኞቼን ከጎኔ በሞት ስነጠቅ፣ ብዙዎቹን ጓደኞቼን በስደት መንገድ ላይ ነው ያጣሁት። ግማሾቹ በሰሃራ ግማሾቹ ደግሞ በሜዲትራኒያን ባህር በበረሃ ላይ ነው ወድቀው የቀሩት። እናም ምንድነው የሆነ ያለው ስል ራሴን ጠየቅኩ። ከዛ ነው እንግዲህ በሰዎች መብት ጉዳይ በተለይ ደግሞ በስደተኞች ዙሪያ መንቀሳቀስ የጀመርኩት።
ሜሮን የስደት ህይወቱን በምን ምክንያት እንደመረጠ ሲናገር
By the time I was finishing grade 11, the only university that existed in Eritrea, Asmara University, was closed, partly because I won education and partly because I was fed up with the system, I decided.
ያ 11ኛ ክፍል ተማሪ የነበርኩ ጊዜ ብቸኛው አስመራ ዩኒቨርሲቲ በሀገሪቷ ያለመረጋጋት ችግር ምክንያት ተዘጋ። አንድም ትምርቴን ለመቀጠል ፈልግ ስለነበር፣ በሌላ በኩል ደግሞ በነበረው የመንግስት አስተዳደር ደስተኛ ስላልነበርኩ ሀገሬን ለቅቄ ለመውጣት እንደወስን ተገደድኩ።
I did my BA in civil engineering that is in South Africa. After 2 years having been granted asylum, political asylum, and then having been finding myself on the ground, a little comfortable with what's going on the ground, and I decided to go back to school. So, yeah, I went to University of South
Africa. አፍሪካ በስደት ሲኖር የመጀመሪያ ዲግሪም በሲቪል ኢንጂነሪንግ ወደ ዩናይትድ ስቴትስ ከመጣሁና የመኖሪያ ፈቃድ ካገኘሁ በኋላ ደግሞ በኢንተርናሽናል ስታዲስ ከሳን ፍራንሲስኮ ዩኒቨርሲቲ ሁለተኛ ዲግሪን ለማጠናቀቅ በቅቻለሁ።
ከኤርትራ እየተሰደደ የሚወጣው የወጣት ቁጥር በየጊዜው እየጨመረ ይገኛል። የዚህ ሁሉ መንስኤ ደግሞ በሀገሪቱ ለወጣቱ የወደፊት ህይወት የተመቻቸ ምንም ነገር ስለሌለ ነው በማለት ሜሮን ያብራራል።
Believe me, we were all okay with the national service to do it because our parents gave their lives and we felt like it was our duty to do our part. But when you see no hope in internet and control in your life,
እመኝኝ ለኤርትራ ብሔራዊ አገልግሎት ማገልገል ሁላችንም እንፈልጋለን። ወላጆቻችን ለሀገራችን ከከፈሉት መስዋዕትነት ጋር ሲነጻጸር ትንሽ ነው። ደግሞ እኛ ለሀገራችን የበኩላችንን አስተዋጽኦ ማድረጋችን ያስደስተናል እንጂ አስከፋንም።
You have no any other option besides to find a way to avoid it, you know? So this has become a reason. And the continuous violation of human rights in Eritrea, you know, you don't have basic rights.
ነገር ግን በሀገሪቷ ላይ ተስፋ ማጣት ፈታኝ የሆነ አስቸጋሪ ህይወት ሲጋረጥ በተለይ የሰዎች መብት ለአመታት ሲረገጥ ሳይ ማለቴ መሰረታዊ የምንለው የሰው ልጅ መብት እንኳን ነው የተነፈገው። ስለዚህ ብቻኛ ያለን አማራጭ ሀገራችንን ለቀን መሰደድ ብቻ ይሆናል ማለት ነው።
የተባበሩት መንግስታት ዓለም አቀፍ የሰው ልጆች መብት ተሟጋች በኤርትራ ህዝቦች ላይ የሚደርሰውን የመብት ረገጣ ከፍተኛ እንደሆነ አረጋግጧል በማለት ሜሮን በተለይም በወጣቱ ላይ የደረሰ ያለው የመብት ረገጣ በሺዎች የሚቆጠሩ ወጣቶችን ለስደት እንደዳረገ ያስረዳል። ስደትን በተመለከተ ያለውን ችግራችንን መፍታት የምንችለው እኛ ራሳችንን ከመራባውያኑ መፍቴ መጠበቅ የለብንም በማለት አስተያየቱን ሰጥቷል።
People are going to find a way to avoid this. Either you have to start revolting against the government or you have to leave the country. Besides those two options you don't have any.
ያለው መንግስት መቃወም አለያም አገር ለቆ መውጣት ሁለት አማራጭ ብቻ ነው ያለው። ከተቃወምን ደግሞ ወደ እስር ቤት መወርወር አለም ሞት ነው የሚጠብቀን።
We have to solve our own issues in our own country. Eritreans solve the issue in Eritrea. Ethiopians solve the issue in Ethiopia. Don't even expect it the West to come and solve it.
የሚደርሱብን ፈተናዎች እኛው ራሳችን ለመፍታት ነው መጣሪ ያለብን። ኤርትራዊም ሆነ ኢትዮጵያዊ ሀገራችንን በተመለከተ መፍትሄ የምናበጀው ራሳችንን። ምዕራባውያኑ የሚገጥሙንን ችግሮች ሁሉ ይፈቱልናል ብለን መጠበቅ የለብንም።
To empower and uplift. And we have to resettle as much as possible refugees because that's what refugees they look for. They look for a place to call home.
በመጨረሻም አሁን በስደት ጉዞ ላይ ላሉት እንደ ሁለተኛ ሀገራቸው የሚኖሩበት የተሻለ መጠለያና የተሻለ ህይወት እንዲያገኙ ሁላችንም በጋራ ወደሚመለከተው ድምጻችን ልናሰማ ይገባል በማለት ነበር ንግግሩን የቋጨው።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Kiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
ከኬንያ የስደተኞች ጣቢያ ተነስቶ የዩናይትድ ስቴትስ የሚኒሶታ ክፍለ ሀገር ምክር ቤት አባልነት መብቃት እውነት መንገዱን ሲያስቡት እውን የሚሆን አይመስልም። የ34 ዓመቷ ኢልሃርን ኦማር የመጀመሪያ ሶማሊያዊት አሜሪካዊት የዩናይትድ ስቴትስ ምክር ቤት አባል ለመሆን በቅታ ታሪክ ሰርታለች። እናም የሷ የስኬት ታሪክ በዓለም ዙሪያ ለሙስሊሞች በተለይም ለሙስሊም ሴቶች የተስፋ ቀንዲል ሆኗል። የቪኦኤው ኬን ፋራቦ የኢልሃም ኦማርን የሚኒሶታ ክፍለ ሀገር ምክር ቤት የመጀመሪያ ቀን ውሎ ተከታትሎ ከሴንት ፖል ያጠናቀረውን ቆንጅታ የታቀርባለች።
I do. Congratulations. Welcome to the House of Representatives.
ኢልሃም ኦማር በዚህ መልክ በቅዱስ ቁርአን ቃለ መሐላቸውን ፈጽመው በሚኒሶታ የህዝብ ተወካዮች ምክር ቤት ቦታቸውን ያዙ። ሙስሊም አሜሪካውያን ባለፈው የዩናይትድ ስቴትስ የምርጫ አመት ኢሚግሬሽንንና ሽብርተኝነትን አስመልክቶ ሲካሄድ በነበረው የጦፈ የፖለቲካ ክርክር አብይ ትኩረት ስበው ስለነበር ኢልሃን በዚያ ድባብ መሃል ከዚህ ደርሳሉ ብለው ብዙዎች አላሰቡም። አሳድ ዛማን በሚኒሶታ የሙስሊም አሜሪካውያን ማህበር ዋና ስራ አስኪያጅ ናቸው።
The Muslim community needs a win.
ሙስሊም ማህበረሰብ ማሸነፍ አለበት።
አሳድ ዛማን የኢልሃን ኦማርን ቃለ መሐላ ስነ ስርዓት ከተከታተሉት ደጋፊዎቻቸው አንዱ ነበሩ።
The ethos of America that can embrace a Somali American
አሜሪካ ሂጃብ የተከናነበች ሶማሊያዊት አሜሪካዊት በምክር ቤት ተወካይነት መቀበሏ ያ መንፈስ የአሜሪካን ግሩምነት ይገልጻል።
ኢልሃን ያለፈውን አመት የምርጫ ዘመቻ አሉታዊነት ብዙም ቦታ የሚሰጡት አይሆንም። ስለምን ስለ ሙስሊም አሜሪካውያን በሚደረጉ ብሔራዊ ውይይቶች የሳቸውን ሚና አዎንታዊ አድርገው ስለሚመለከቱት ነው።
It sort of provides a counter narrative to say well all is not bad that there is
ሙሉ በሙሉ መጥፎ አይደለም ጥሩ ገጽታ አለው የሚለውን ውይይት ይከፍታል። ኢልሃን ያን ሁሉ ፈተና አልፋ ከዚህ ደረጃ መድረስ ከቻለች እንደ ሀገር ጥሩውንም መጥፎውንም አመዛዝነን እንድናይ ይረዳናል። አንድ ላይ ሆነን ጥሩን ገጽታ የምናጎላበት መንገድ መፈለግ ነው ያለብን።
የመጀመሪያዋ የሚኒሶታ ክፍለ ሀገር ምክር ቤት አባል ሶማሊያዊት አሜሪካዊቱ ኢልሃን በምርጫ ወረዳቸው ካሉት ሶማሊ አሜሪካውያን የአብላጫዎቹን ድጋፍ አላገኙም ነበር። ይልቁንም ሊያሸንፉ የቻሉት ከመጤው ማህበረሰብ ውጪ ባካሄዱት የምረጡኝ ዘመቻ ነው። የሚኒሶታ ሙስሊም ማህበረሰብ ስራ አስኪያጁ አሳን ዛማን ያስረዳሉ።
Politics is the art of inclusion and Ilhan Omar has practiced inclusive politics.
ፖለቲካ ሁሉን የማቀፍ ጥበብ ነው። ኢልሃን ኦማርም ይህንኑ በማድረግ ነው በአመዛኙ ሊበራል ነጮች መራጮችን በመሳብ ከሁሉም የተሻሉ እጩ መሆናቸውን ሊያሳምኗቸው የቻሉት።
ኢልሃን የማይቻል ነገር እንደሌለ ከሚኒሶታም ውጪ ሌሎችን እያሳመኑ ናቸው። በቅርቡ ወደ አፍሪካ ቀንድ ያደረኩት ጉዞ ያን እምነቴን አጠናክሮልኛል ይላሉ።
Hearing about young people who are running for elected office in Kenya and in Somalia.
በኔ መወዳደር ተበረታተው ኬንያና ሶማሊያ ውስጥ በህዝብ ተመርጠው ለማገልገል ስለሚወዳደሩ ወጣቶች ሰማው። ስለዚህ እንደዚህ አይነት መልእክት በእውነቱ ትኩረታችንን እንድናስተካክል ይረዳናል። እዚህ የምናከናውነው ተግባር ምን ያህል አድማስ እንደሚያዳርስ አጉልተን ማሳየት አለብን።
ኢልሃን በሚኒሶታ ምክር ቤት የሚያስመዘግቡት ውጤት ገና የሚታይ ይሆናል። ነገር ግን እስካሁን ያገኙት ትኩረት በሚኒሶታ መራጮች ብቻ የተወሰነ አለመሆኑን አሳር ዛማን ያስረዳሉ።
So this is a big deal. I think the whole world is watching what we're doing here today.
ይሄ በጣም ትልቅ ክንዋኔ ነው። ዛሬ እዚህ ያከናወን ያለነውን ሁኔታ ዓለም በሙሉ ያስተዋለ ይመስለኛል።
ለዚህም ነው ኢልሃን ኦማር አሁን በዚህ ታሪካዊ ጉዟቸው በህዝብ የሚጠበቅባቸውን ሆኖ መገኘት ከዋና ዋና ፈተናዎቻቸው አንዱ እንደሚሆን የሚናገሩት።
Hello Jigjiga, hello Goday, hello Qabridahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የስደተኞችና ፍልሰተኞችን ኑሮ ፈተናና ስኬታቸውን የሚያስቃኘው የጋቢና ጉዞ ይቀጥላል። በነገራችሁ ላይ ፌስቡክ አትቪዮያ ማህሪክ ላይ አስተያየቶቻችሁን ላኩልን። እናንተም በያላችሁበት እስኪ በስደት የምትኖሩ ኢትዮጵያውያን፣ ኤርትራውያን ያሉባችሁን ፈተናዎችና ስኬቶቻችሁን ግለጹልን። አስተያየቶቻችሁን እንቀበላለን። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ በርካታ ኢትዮጵያውያን ወጣቶች በኢንፎርሜሽን ቴክኖሎጂ የስራ ዘርፍ ተሰማርተው ስራ ለማግኘትና በዘርፉም የንግድ ተቋማት እስከ ማቋቋም ደርሰዋል። ብዙዎቹ በዘርፉ የተሰማሩት ኢትዮጵያውያን በነበሩባቸው ጊዜያት ኢትዮጵያ በነበሩባቸው ወቅት የወሰዷቸው ስልጠናዎችና የስራ ልምዳቸው ከዘርፉ ጋር የተገናኘ ቢሆንም አንዳንዶች ደግሞ ፍጹም የተለየ የሙያ ስልጠና ወስደው ከጥብቅና፣ ከትወና፣ ከመምህርነት ወደ አይቲ ስራቸውን ያዞሩም በርካታዎች ናቸው። ሱራፌል ሽፈራው በዋሽንግተን ዲሲ ተዘዋውሮ ያቀነባበረው ዘገባ ዝርዝሩን የሚመለከት ይሆናል። ቀዳሚው አጫጭርና የረጅም ጊዜ የኢንፎርሜሽን ቴክኖሎጂ እውቀቶችን ለማስተማር የተቋቋመ ታርጌትድ የቴክኖሎጂ ተቋም ነው። ሱራፌል ያመራው በቅርቡ ነው ድርጅቱ በሲልቨር ስፕሪንግ ሜሪላንድ ስራ የጀመረው። የሲልቨር ስፕሪንግ የንግድ ተቋማት ህብረትም አዳዲስ የንግድ ተቋማት በከተማዋ በተለይ ደግሞ ወደ ዩናይትድ ስቴትስ በፈለሱ ሰዎች መመስረታቸው በርካታ የስራ ዕድል ስለሚፈጥር ደስተኞች መሆናቸውን ገልጸዋል። የታርጌትድ ቴክኖሎጂ ስራ ተቋም ስራ አስኪያጅ ፋንታውን ዚቄ የትምህርት ተቋማቱ የሚሰጧቸውን ስልጠናዎች ያስረዳሉ።
በመጀመሪያ ተኩሬ ባወራ የቴክኖሎጂ ስልጠና የምንላቸው በአሁኑ ወቅት በገበያ ላይ በጣም ተፈላጊ የሆኑ የዴታቤዝ አድሚኒስትሬሽን፣ የዴታቤዝ ዴቨሎፕመንት፣ እኔም ደግሞ በተለያዩ የኢንዱስትሪውን በሚመሩ ትላልቅ ተቋማት ማይክሮሶፍት፣ ኦራክል፣ ማይስኩዌል፣ ፖስትግሬስኩዌል የሚባሉ ትላልቅ ተቋማት አሉ እና ፕሮዳክትስ አሉ። በነሱ ዙሪያ አንድ የምንሰጠው ስልጠና ነው። ይህም በአድሚኒስትሬሽኑም በዴቨሎፕመንቱም ማለት ነው። ሶፍትዌር ዴቨሎፕ በማድረግ ይሄ እንግዲህ አሁን ጊዜው የሶፍትዌር ነው። እያንዳንዱ ድርጅት አገልግሎቱ በሙሉ በሶፍትዌር ሆኗል። ድሮ ክላውድ ይባላል፣ አሁን የአፕ ዘመን ነው፣ የሞባይል ዘመን ነው። እንግዲህ ይሄንንም ደግሞ ያማከለ ትልቅ ስልጠና እንሰጣለን። ዳትኔት፣ ጃቫ፣ እንግዲህ አብዛኛው ቋንቋችን ቴክኒካል ነው። እነዚህን ሁሉ ስልጠና እንሰጣለን። ፕሮጀክት ማኔጅመንት፣ ትልቁን የፒኤምአይ ፒኤምፒ ትሬኒንግ እንሰጣለን። ሼርፖይንት አድሚኒስትሬሽን ዴቨሎፕመንት፣ ቅድም ክላውድ ብዬ አንስቼ የነበረ ይሄን የኤደብሊውኤስ የአማዞን ዌብ ሰርቪስ፣ የማይክሮሶፍት፣ የሴልስ ፎርስ፣ የጉግል፣ እነዚህም ዙሪያ ስልጠናዎች እንሰጣለን።
በዚያው በሲልቨር ስፕሪንግ ከተማ ሌላ የቆየ የኢንፎርሜሽን ቴክኖሎጂ ተቋም አለ። ሾላ ኮርፖሬሽን ወይም የቴክኖሎጂ ማዕከል ይባላል። ከተመሰረተ ወደ 10 ዓመት እየተጠጋው ሲሆን ወደ 850 ተማሪዎችን ማስመረቁን አቶ አስማማው መንግስቴ ስራ አስኪያጁ ይናገራሉ።
ድርጅታችን ሾላ ኮርፖሬሽን ይባላል፣ ወይም ሾላ ቴክኖሎጂ ሴንተር እንለዋለን። የተመሰረተ በ2007 ዓመተ ምህረት ነው። እንግዲህ ወደ 8 ዓመታችን ነው እዚህ ከጀመርን ማለት ነው። 12 አስተማሪዎች አሉን። በአጠቃላይ ወደ 850 ተማሪዎችን አሰልጥነን ወደ ስራ አሰማርተናል። ሶ በአጠቃላይ የሾላ ስራ ምንድን ነው? በሁለት እንከፍለዋለን። የመጀመሪያው ስራችን ቴክኖሎጂ ላይ የተለያዩ ድርጅቶችን የቴክኖሎጂ ሰፖርት መስጠት፣ ሶፍትዌር ዴቨሎፕመንት እንዲሁም ኢንቴግሬሽን ሰርቪስ የምንለው ወይም በአፕሊኬሽን ሰፖርታቸውን መስጠት ሲሆን፣ ሁለተኛው ስራችን ደግሞ የቴክኖሎጂ ስልጠና መስጠት ነው። የቴክኖሎጂ ስልጠናው የሚያካትተው እንግዲህ ከተለያየ አገር ከተለያየ ቦታ የተለያየ ባክግራውንድ ያላቸውን ሰዎች ለዚህ ሀገር በሚመጥን እዚህ ሀገር ገበያው በሚፈልገው ሁኔታ ሰዎችን ስልጠና በመስጠት ለስራ ገበያው ብቁ ማድረግ ነው።
ስሟን መጥቀስ ያልፈለገች ወጣት ከኢትዮጵያ ከአራት ዓመታት በፊት መምጣቷን ገልጻ በአይቲ ስራ ለመሰማራት በተቋማትና በግሏ መሰልጠኗን ትናገራለች። ዘርፉ ስራ ለማግኘትም ሆነ የስራ እድልን ለመጀመር የሚያስችል እንደሆነ ታስረዳለች። ስልጠናውና ስራ ፍለጋው በተመለከተ ልምዷን ታካፍለናለች።
አክቹሊ ኢንቴንሲቭ ነው። አጭር የምንለው እንዴት ነው መሰለህ፣ አሁን ለምሳሌ የሶስት ክሬዲት አወር ትምህርት ስትማር በሳምንት ኮንታክት አወር 2:50 2:45 ነው የሚሆነው። ይሄ ግን እንዴት ነው በሳምንት እኔ ሄድበት የነበረው ትምህርት ቤት በቀን 3 ሰዓት በሳምንት 4 ቀን ያህል ያስተምሩ ነበረ። ብዙ ፕሮጀክቶችም ስለነበሩ ከጊዜ አንጻር ነው እንጂ አጭር የሚሆነው ኮምፕረስድ የሆነ ነው። አጭር አንለውም፣ ግን በጣም ጥልቀት ያለውን ነገር በትንሽ ሰዓት በብዙ ሰዓቱን ብትቆጥረው ብዙ ነው፣ ግን ለአንተ ጊዜው ያጥራል። ስለዛ ነው አጭር ኮርስ የሚባለው እንጂ ቤዚካሊ ሰዓቱ አጭር አይደለም።
የስራ የማግኘት ፕሮሰሱ እንዴት ነበረ?
ስራ የማግኘት ፕሮሰሱ ፌዝ ፌዝ አለው። እንደዚህ አይነት ነገር ስትማር የመጀመሪያው ፌዝ ትምህርቱን የመማር በጥልቀት ገብቶ የማወቅ ያንን ነገር የማብሰል፣ ከዛ በኋላ ደግሞ ሪል ታይም እንትኑ ከተገኘ እሱን ፕራክቲስ ማድረግ ነው። ከዛ ቀጥሎ የሬዚሜ የሲቪ ፕሪፓሬሽን አለ። እሱ ደግሞ ራሱን የቻለ አንድ ፌዝ ነው። ከዛ ደግሞ ቀጥሎ የኢንተርቪው ፌዝም ይባላል። ያን ሬዚሜህን አይተው የጻፍከውን ነገር አንተ ትወክለዋለህ ወይ ተብሎ ደግሞ እንትን የምትልበት አለ እና እሱን ፕሮሲጀሩን ተከትዬ ስለሄድኩኝ ለእኔ አልከበደኝም። ስራም ሳገኝ ብዙ አልቆየውም።
ስለዚህ እነዚህ ነገሮች የኮርሱ አካል ናቸው ማለት ነው?
አዎን አዎን። ለዛ ነው ኮርሱ አጭር አይደለም እኔ የምለው።
ከዛ ኢንተርቪውንም እዛው ፕራክቲስ ታደርጋላችሁ። ከዛ እንዴት ነበር ከዛ በኋላ ስራ ተጠራሽ? እስቲ ንገሪኝ መንገዶች
ምንድን ነው። ዋንስ ሬዚሜ ያዘጋጀ እንትን ካልኩ በኋላ ኢንተርቪዎች ይኖሩኝ ነበረ። ብዙ ኢንተርቪው አደርግ ነበረ እና እንደ አጋጣሚ በጣም ለእኔ በጣም ብቁ የሆነ ስራ ስላገኘውኝ ወዲያው ነው ፌስ ቱ ፌስ ኢንተርቪው ነበረኝ። ወዲያው ነው እንትን ያሉኝ፣ ብዙም በኢንተርቪው ሳልገፋበት ወዲያው ነው ስራ ያገኘው።
በትምህርት ጉዞ ውስጥ የነበረው መንገድ እና ስራው ላይ ስትገኙ ደግሞ ያገኘሽው ነገር እንዴት ነበር?
ብሮድ ነው ትምህርቱ፣ በጣም ብሮድ ነው። ቀኑ ስን በጭልፋ እንደ መሞከር ነው እና ጥጉን አታውቀውም። ከየቱ ጋር ጀምረ የቱ ጋር እንደምትሄድ ላታውቀው ትችላለህ። ስራ ላይ ደግሞ ያለው ሁኔታ ምንድን ነው? ለተወሰነ ነገር ነው የምትፈለገው። አንተ ለተወሰነ ነገር ነው አሳይን የምትደረገው። ቤዚክሊ አንድ ሰው ለአንድ ነገር ለሆነ ጉዳይ ነው የሚቀጠረው። ትማረው እንደዛ የሰፋው ነገር ሰራው ደግሞ አንዷ ነገር ስፔሻላይዝድ አድርገህ ነው የምትሰራው።
ሌላኛዋ ኢትዮጵያዊት ወጣት ስሟን መጥቀስ አልፈለገችም። በሌሎች ዘርፎች እንዳለ ሁሉ የኢንፎርሜሽን ቴክኖሎጂ ስልጠናዎች ከስራው ጋር እየተገናኙ አለመሆናቸው ነው ትላለች።
ክላስ ውስጥ ሆነን የምንማረው ኦልሞስት የመጽሐፉን አንድ ፔጅ ነው እና ስራ ላይ ገብተህ የምታየው ደግሞ ደ ሬስት ኦፍ ደ ፔጅ ነው። ፕራክቲካል እናደርግ ፕራክቲካል የሆኑ ፕሮጀክቶች እንሰራለን። ደፍነትሊ በደምብ ሀንሶን የሆኑ ነገሮች እናደርጋለን። ግን ለስራው ብቁ አድርጎ አያወጣህም፣ አያደርግህም። ታውቃለህ፣ ስለ ስራው ታውቃለህ። ፕራክቲካል በሆነ መንገድ ሳይሆን ቲዮሪ በሆነ መንገድ በደንብ ታውቃለህ። ኢንተርቪው ላይ ምን ልትጠየቅ እንደምትችል ታውቃለህ። መናገር አያቅትህም። ላይክ ነው እያንዳንዱ ነገር ታውቀዋለህ። ግን ይሄንን ስራ ውስጥ ስትባል ኤክስፒሪየንሱ ከሌለ ኢትስ ሪሊ ሃርድ።
እሺ፣ ከዛስ በኋላ ይሄንን ሁሉ አልፈሽ ስራ ስትገቢ ምን አገኘሽ?
ዴፊኒትሊ ያ መስሪያ ቤት እንዴት እንደሚሰራ ስራውን እንዴት እንደሚያደርጉ ምናምን ያሳዩሃል፣ እንዴት ስራው እንደሚሰራ። ግን እንዴት እንደሚሰራ ሲያሳዩክ ዳታቤዛችን ይሄ ነው ስሙ፣ ሰርቨራችን ይሄ ነው ስሙ፣ ይሄኛው በዚህ ነው የምናደርገው፣ ይሄን እንደዚህ እናደርጋለን ምናምን፣ ኦቨርቪውን ነው እንጂ የሚነግሩክ ይሄን እንደዚህ አድርገው ይሄን እንደዚህ አድርገው ብለው አያሳዩህም። ወዲያው እንደገባ ይሄንን አድርግ አትባልም። አንድ ሁለት ወር ሶስት ወር ይሰጡሃል ጊዜ አንተ አዳፕት እስክታደርግ ድረስ። ግን የሆነ ሰዓት ላይ ክሪቲካል ሞመንት ይመጣል። ሲኒየሮቹ ቀርተው ኦር ሰምባዲ ቀርተው ይህንን ነገር ላይክ ፊክስ አድርጉልን፣ ይህንን ነገር አምጪልን ልትባል ትችላለህ። እና የዛን ሰዓት አቤት ኖሌጁ ከሌለ ወዲያው ነው የሚያስወጡ። እኔ ከገባሁኝ በኋላ ራሱ እኛ መስሪያ ቤት ሆኖ ያየሁት ነገር ፕራክቲካል ጥያቄ እንጠይቃሉ። በቃ ኮምፒውተሩን አምጥተው ከዳታቤዝ ከሰርቨሮቹ ጋር አገናኝተው ይሄ ኢሹ አለብን፣ ይህንን ኢሹ እንዴት ሶልቭ ታደርገዋለህ? እና ያ በሪል ታይም ነው። እና በኢንፎርሜሽን ደረጃ የምታውቀውን ነገር እዛ ጋር ምንም ልትጠቀሙ አችልም። እነሰና ደንዋይስ ሃንድሶን የሆነ ኤክስፒሪየንስ ከሌለ ኢትስ ሪሊ ሪሊ ሃርድ።
የታርጌትድ ቴክኖሎጂ ስራ አስኪያጅ ፋንታውን ዝቄ እንደሚለው ከሆነ የኢንፎርሜሽን ቴክኖሎጂ በተለይ ከዚህ ቀደም ስልጠና የሌላቸው አዳዲስ ተማሪዎችና ስራ ፈላጊዎች በፍጥነት ስራ የማግኛ መንገድ አድርገው ሊወስዱት ብቻ አይገባም ይላል። ለዚህም ምክንያቱ አይቲ ዘርፎቹ እጅግ ብዙ በመሆናቸው ነው።
የተወሰነ ነገር ማስተካከል ፈልጋለሁ። በዚህ ዙሪያ ያለ አመለካከት ትንሽ ግድፈትም ያለ ይመስለኛል። የአይቲን ስራ እንደ አጭር መንገድ ሾርት ከት አድርጎ በማሰብ የአንድ ወርና የሁለት ወር ስልጠና ብቻ በማግኘት ከዛ በኋላ ትልቅ ብዙ ገንዘብ ወደሚከፍል ስራ መሄድ ይቻላል በሚል መልኩ የሚታሰቡ አመለካከቶች አሉ። ይሄ ትክክል አይደለም። አይቲ አጭር መንገድ አይደለም። አይቲ ውስጥ ያለው ነገር አንድ ነገር ነው። ሁሉም ሰው ልምድ ያለው ትምህርት ያለው ሰው ኦልሬዲ የሆነ ልምድና እውቀት አለው። የአይቲው ስልጠናውን ሲጨምር በአግባቡ ያንን ሲያገኝ በቂ ጊዜውን ደግሞ እዛ ላይ አተኩሮ ሲሰራ በቀን 4 ሰዓት እስከ 8 ሰዓት ያለ ሰዓቱን እዛ ላይ አጥፍቶ ሲያጠና በቂ የሚያግዘው ሰው ሲያገኝ ከዛም በላይ ደግሞ በአግባቡ የተደራጀ ተቋም ሲያገኝ እዚያ ውስጥ ሲማር ይሄንን ደግሞ ለ3 ወር እስከ 6 ወር ለሚደርስ ጊዜውን በዛ ተቋም ውስጥ አጥፍቶ ከተማረ አንድ ሰው ዝግጁ ይሆናል ለስራ። እንግዲህ አንድ ሰው አዲስ ሰው ወደ ሙያው ሲመጣ እንዴት አድርጎ ነው ይሄንን ሊያደርግ የሚችለው የሚለው ነው ዋናው ጥያቄ። አዲስ ሰው ማን ነው? አንድ ሰው ስራ ልምድ ይኖረዋል ወይም ከዚህ በፊት ሌላ ዲግሪ ተምሯል፣ በዛ ውስጥ የሆነ ልምድ አድርጓል። የስራ ልምዱን ወደ አይቲ ልምድ እንዴት አድርጎ እንደሚቀይር እናስተምረዋለን። ቴክኒካል ነገሩን እናስተምረዋለን። ደግነቱ ይሄ ሀገር ኦር አሁን ዘመኑ አንድ ሰው ያለውን እውቀት በቀጥታ ስራ ላይ የሚያውልበት ነው። በጣም ብዙ ዙሪያ እውቀት አይደለም የሚፈለገው። ጠበብ ያለ ነገር ግን ዳውን ቱ ኤርዝ የሚባለው መሬት የሚነካ እውቀት እንዲኖረው ነው የሚፈለገው። ይሄንን ለማድረግ ኮሚትመንት ይጠይቃል። እንዲሁ ስቴጄ የተወሰነ አጭር ስልጠና ወስጄ ስራ ልቀይር ወይንም ደግሞ ገሌ ይህንን ስልጠና ወስዶ ነበር ነገር ግን እንዲያውሱ እኮ ስራ አላገኘም በሚል መልኩ መሆን የለበት። እንደ የትኛውም ሙያ ነው አይቲ ሙያ በብዛት መገኘቱ አሁን ሁሉም ተቋማት እዛ ላይ ዲፔንድ ማድረጋቸው ህይወታችን በዛ ላይ ማተኮሩ አንድ ነገር ነው። ኦፖርቹኒቲ አለ ወይ? አዎ አለ። በአሁኑ ሰዓት በክላውድ ኮምፒውቲንግ እና በዴታቤዝ አድሚኒስትሬሽን በእነዚህ ኤሪያ በተለይ ክላውድ ዙሪያ ባለው የኢንፎርሜሽን ቴክኖሎጂ ቢዝነስ ከ1 ሚሊየን በላይ ክፍት የስራ መደብ አለ። አሁኑኑ የሚፈልግ አሁኑኑ ባለሙያ የሚፈልግ ይሄንን ግን ያልነው ምንድን ነው? ባለሙያ ነው ያለው፣ ሙያውን ያለው፣ እውቀቱን ያለው፣ ነክቶም ያለ ልምዱን አለኝ የሚል ሰው ነው የሚፈልገው።
ሱራፌልን ለዘገባው እናመሰግናለን። በዚህ ዘገባ ለተባበሩን ትምህርት ቤቶችም እንደዚሁ በሙያው ለተሰማሩ ተማሪዎችና ሰራተኞች ምስጋና እናቀርባለን። ምኞት ፍላጎቴ ልቤን ሰራ ነበር ተስጦና ህልሜ በፍጹም ሳይገባኝ መልካም ምሽት ዝግጅታችን ተጠናቋል።